Voice of America. ወደ ጋምቤላ ክልል አበቦ ወረዳ ሄደው የነበሩ 8 ጋዜጠኞች በመንግስት ባለስልጣናት ተደበደብን፣ ተዋከብን፣ ታገትን፣ ያለ አግባብ በቁጥጥር ስር ዋልን ሲሉ አቤቱታ አሰምተዋል። በሌላ በኩል ደግሞ በክልሉ ውስጥ ነዋይ እያፈሰስንና የልማት ስራ ላይ ተሰማርተን ሳለን ወከባ፣ ሙስናና እንግልት ይደርስብናል ሲሉ ቁጥራቸው በርከት ያለ ባለሀብቶች ቅሬታቸውን እየገለጹ ናቸው። በባለሀብቶቹ አቤቱታና በጋዜጠኞች ላይ የደረሰውን ወከባና ጥቃት አስመልክቶ የወረዳው አስተዳዳሪ ለቪኦኤ በሰጡት ምላሽ የጋዜጠኞቹን ክስ ሙሉ በሙሉ አስተባብለዋል። ከአንድ ባለሀብት ላይ ያለ አግባብ ተሰጥቶ ነበር ያሉትን የከሰል ምርት ፈቃድ ወረዳው ከማንሳቱ በስተቀር ለባለሀብቶች ጥበቃ እንደሚደረግም ተናግረዋል። በሁለቱም ጉዳዮች ላይ አቤቱታ አቅራቢዎቹን፣ የመንግስት ኃላፊዎችን፣ የሀገር ውስጥና የውጭ የመብት ተሟጋቾችን፣ የጋዜጠኞች ደህንነት ተሟጋቹን ድርጅት፣ ጠቅላይ አቃቤ ሕግንና የሕዝብ ተወካዮች ምክር ቤትን እያነጋገረ ያለው ሰለሞን አባተ ለምሽቱ የዘገባውን የመጀመሪያ ክፍል ቀጥሎ ያቀርባል።
ጥቅምት 23 ትናንት መሆኑ ነው። የተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ አስቦት የዋለ ቀን ነው። በጋዜጠኞች ላይ የወንጀል አድራጎት ፈጽሞ ያለመጠየቅ እንዲያበቃ ትግሉን የማስፋት ድምጽ የማሰሚያ ሙግቱን የማጠናከሪያና የመሰባሰቢያ ቀን። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እለቱን አስመልክተው ባስተላለፉት መልእክት እንዲህ አሉ። ጥቅስ፣ ማዋከብና ማስፈራራት እየደረሰባቸውም ቢሆን ስራቸውን በየዕለቱ ለሚያከናውኑ ጋዜጠኞች ያለኝን አክብሮት በዚህች ቀን እገልጻለሁ። የእነርሱና የተሰዉ ባልደረቦቻቸው ስራ እውነት ከቶ እንደማትሞት ያረጋግጥልናል። ለመሰረታዊው ሐሳብን በነጻነት የመግለጽ መብት መከበር ያለን ቁርጠኛነትም እንዲሁ ጸንቶ ሊኖር ይገባዋል። የጥቅስ መጨረሻ። በርግጥ ይህ የአንቶኒዮ ጉቴሬሽ መልእክትና የትናንትናውም ዕለት መሪ ሐሳብ ቀጥሎ ከሚቀርበው ዘገባ ጋር ለጊዜው ቀጥተኛ ግንኙነት ባይኖረውም ጉዳዩ በተለያዩ አካላት እየተመረመረ ነውና አነሰም በዛ ኢትዮጵያን በመሳሰሉ ሀገሮች ውስጥ ጋዜጠኞች ያሉባቸውን ስጋቶች ለናሙና ያስታውሰናል። በጋምቤላ ክልል አቦቦ ወረዳ ውስጥ በግብርና ልማት ላይ የተሰማሩ ባለሀብቶች በአካባቢው ባለስልጣናት ከአግባብ ውጪ የሆኑ አድራጎቶች ይፈጸሙብናል፣ የሙስና በደልና ሌሎችም ጥቃቶች ይደርሱብናል ሲሉ ለጋዜጠኞች ሮሯቸውን ያሰማሉ። ይህ ስሞታ የደረሳቸው 8 ጋዜጠኞች ባለፈው እሁድ ማስታወሻ፣ ብዕር፣ የመቅጃና የመቅረጫ መሳሪያዎቻቸውን ሸክፈው ጋምቤላ አይሮፕላን ጣቢያ ይደርሳሉ። ከ8ቱ ጋዜጠኞች መካከል 3ቱን አነጋግሬያለሁ። በአዲስ አድማስ ጋዜጣ ከፍተኛ ሪፖርተር ሆና ላለፉት 8 ዓመታት የሰራችው መታሰቢያ ካሳይ፣ በንግድና መዋዕለ ንዋይ ጉዳዮች ላይ በሚያተኩረው ካፒታል የእንግሊዝኛ ጋዜጣ ላለፉት 5 ዓመታት በከፍተኛ ሪፖርተርነት የሰራው ተስፋዬ ጌትነት እና የኤልቲቪ የዜና ክፍል ከፍተኛ ሪፖርተር አሸናፊ እንዳለ ናቸው ያለፈ እሁድና የሰኞ የጋምቤላ ውሏቸውን ያጫወቱኝ።
ወደ ጋምቤላ ያመራ ነው። ጋምቤላ ክልል ውስጥ አበቦ በሚባል ወረዳ ያሉ የኢንቨስትመንት ስራዎችን ለማየትና በአካባቢው ያለውን የመልካም አስተዳደር ችግር እንድናይና ሚዛናዊ የሆነ ዘገባ እንድንሰራ በማሰብ ነው ወደ ቦታው የተጓዝነው። ወደ ቦታው ለመጓዝ የሚቻለው ስፍራው በተለያዩ የፖሊስ የማሾና የቁጥጥር ላይ የተሰማሩ ባለሀብቶችና ችግር ደረሰብን ስለ አቤቱታ ያቀረቡ ሰዎች አማካኝነት ነው።
ኢንቨስተሮች ናቸው እነዚህ ሰዎች?
አዎ፣ ኢንቨስተሮች ናቸው።
አገኛችኋቸው ሄዳችሁ?
አዎ፣ ሄደን አገኘናቸው። ከእነሱ ጋር እኛ ከአዲስ አበባ የተነሳ ነው ውድለት ነው። ከእነሱ ጋር ተገናኝተን ውድለት እዛው ማሳው የሚገኝበት ቦታ ላይ ችግር ተፈጥሯል የተባለበት ቦታ ላይ በመሄድ ቀረጻና ከእነሱም ጋር ኢንተርቪው በእርሻ ስራው ላይ ከተሰማሩ ሰራተኞች ጋር እንደዚህም በአካባቢ ካሉ ሰዎች ጋር ኢንተርቪው አድርገን ውድለት ተመልሰናል።
ባለፈው ውድ ነው ተመሳሳይ ሁኔታ ነው ሁላችሁም ጋር ያለው። እስቲ ወደ አሸናፊ ደግሞ ልምጣ።
አዎ፣ ተመሳሳይ ነው። ቀደም ብላ እንግዲህ መቼ እንደጠቀሰችልን እነዚህን አጠቃላይ ስራዎች ለመስራት ነው የሄድ ነው እና እሁድ ጋምቤላ ኤርፖርት ከደረሰን በኋላ በቀጥታ ወደ ስራው ነው የሄድ ነው እና ብዙ ሰዎችም ሪከርድ ያወራናቸው ሰዎችም አሉ በባዶውም ደግሞ ሀሳቦቻቸውን ለመጋራት የሚከራከሩ ሰዎች አሉ። በእውነት የነበረው ስራ እንግዲህ አጠቃላይ ሰላማዊ ነው። ሰዎች ላይ ያለውን በዛ አካባቢ ላይ ያገኙቸውን ጥሩ ነገሮችና እንዲሁም ደግሞ ያላቸውን የመልካም አስተዳደር ችግሮች አብረን ሰምተን ነበረ። በሰላም ነበር ያለቀው
ይባላል። ተስፋዬ የምትጨምረው ነገር አለ?
ያው ኦንደርግራውንድ አክቹዋሊ ከዚህ ፊልም ጋምቤላ ያው ኢትዮጵያ ከምትመካባቸው ኮሜርሻል ፋርሚንግ ኤሪያዎች አንዱ ነው።
የንግድ እርሻ?
አዎ እንደዛ ነው። እና ያው ኤክስፖርትም አሁን ሀገሪቷም ኤክስፖርት አነሰም ኤክስፖርት ትንሽ ነው ብላም ታስረዳ። ኮሜርሻል ፋርሚንግ ኤሪያዎች ናቸው የኢትዮጵያ መከታና ተደጋጋሚ ቅሬታዎች ይመጣሉ። ያንን ቅሬታ በአካል ሄደን ያው ባለሀብቶቹ ናቸው የጋበዙ እንድናይ ያው በአካል ሄደን ለማረጋገጥ ነው። ይሄ ነው እሁድ ለታ ነው ይሄድ ነው እሁድ ለታ በማሳ ላይ ያለውን ነገር አየን፣ የባለሀብቶቹን ቅሬታ አየን። ስለዚህ የመንግስት አካል ደግሞ የሰማነውን ቅሬታ የመንግስት አካል ምላሽ ማግኘት ስላለብን አንድም የጋዜጠኛ እንትን ተግባር ያ ነው ሚዛናዊ ዘገባ ለመስራት የግዴታ የመንግስት ምላሽ ማግኘት ስላለብን አርቦ ወረዳ ከጋምቤላ 42 ኪሎ ሜትር ትርቃለች። እዛ ላይ ሄደን የወረዳ ሰዎች አግኝተን በሰላም ነው ያወራነው። ሻለ ምንድነው በሰላም ተጋባ ነው ችግር ተፈጠረ።
ከባለስልጣናቱ ጋር ነው በሰላም ያወራችሁት?
አዎ ከአርቦ ወረዳ ስራ አስኪያጅ አቶ እኩሪ ይመት ጋር በሰላም አወራናል። ያው መጀመሪያ ስንገባ ለምን መጣችሁ የሚል ሶስት ነው ካለ ነበር፣ ግን አሳምነናቸው ጋዜጠኞች ነን መብታችን ነው ሀገራችን ላይ ያሉትን ቅሬታዎች ማስተናገድ መብታችን ነው መብታችን አይታችኋል። ትንሽ ተጨቃጨቁን። ከዛ በኋላ ሻለ ምንድነው ተከናወነ። ካለቀ በኋላ ግን እዛው ጽፈት ውስጥ ከአስር በላይ ፖሊሶች መጡ። አንድ ሁለት ልጆች በጥፊ ተመቱ። የያዝነውን መረጃ እንድናጠፋ ይዘተመራል። በምስልም በድምፅም የያዝነውን መረጃ እንድናጠፋ ተደረገ። ለሁለት ሰዓት ያክል እንዳንወጣ ተደረገ። ከመካከላችንም አንድ ጋዜጠኛ ወደ ፖሊስ ጣቢያ ተወሰደ። ብዙ ሰው ወጣቶች እዛው አካባቢ የወረዳው ሰራተኞች ብዙዎቻችን ሰደቡ። አንዳንዶቻችን ገፈታተሩን። ብቻ ደስ የማይል ነገር ነበር።
ስንት ጋዜጠኞች ነበራችሁ?
በአጠቃላይ 8 ነን። 6 ጋዜጠኞችና 2 ካሜራማኖች ነበር።
ከተለያዩ መገናኛ ብዙሃን ነው የተሰበሰባችሁት?
ከተለያየ ከሬዲዮም ከጋዜጣም ከቴሌቪዥን።
እስኪ የጋዜጠኞቹ ጉዞ መነሻ ወደ ሆኑት ወደ ባለ ሀብቶችና አልሚዎቹ ደግሞ መለስ እንበል። ሰሊጥ፣ ሱፍ፣ ማሽር የሚባል የጥራጥሬ ዘርና ጥጥ እርሻና ምርት ላይ ተሰማርተው ላለፉት 4 ዓመታት እያለሙ ያሉት አቶ ጉአይ ሲሳይና አቶ መንግስቱ በርሃ እንዲሁም የበርካታ ኢንቨስትመንት ይዞታዎች ስራ አስኪያጅ አቶ ወልዱ መሰለ ስለ ስራቸውና በአካባቢው ይፈጸማል ስለሚሉት ይናገራሉ። ከአቶ ጉአይን ጀምር። 1000 ሄክታር መሬት እንዲያለሙ ተፈቅዶላቸው 500 ሄክታሩን በነሐሴ 2006 ዓመተ ምህረት እንደተረከቡ ነግረውኛል። አቶ ጉአይም ሆኑ ሌሎቹ ባለሀብቶች የያዟቸውን መሬቶች በ50 ዓመት ሊዝ ነው ተፈራርመው ስራ የጀመሩት። አቶ ጉአይ በማሳቸው ላይ ላለፉት 4 ዓመታት በአመት 2 ጊዜ ምርት እያነሱ ካፒታል ኢንቨስትመንታቸውንም በፈጣን ሁኔታ እያሳደጉ መምጣታቸውን አጫውተውኛል።
ሰሊጥ ማፊያ ዘርተን እስከ ነሐሴ ያለው እክፋለን። በዚያ ቀጥሎ ደግሞ ማሶ እንዘራለን፣ ጥጥም እንዘራለን በጉንበት ላይ ማለት ነው። ለአንድ ዘር
ምን ያህል ኢንቨስት አድርገዋል እስካሁን?
እስካሁን ያው 240 ለሰብል የተሸፈነ አልሚቻለሁ።
240 ሄክታር? እሺ።
በገንዘብ ሲተመን 14-16 ሚሊዮን ይሆናል
ለማልማት ያወጡት ማለት ነው። ይሄ ባለፉት 4 ዓመታት ውስጥ ኢንቨስት ያደረጉት ነው?
አዎ።
ለውጭ ገበያ የምታቀርቡት ምርት አለ?
አለ፣ ሰሊጥ፣ ማሶ።
እስካሁን ድረስ የላካችሁት ምርት አለ ወደ ውጪ?
አዎ፣ እኛ ከታ ወደ ሚሴክስ ነው የምናስገባው። ሚሴክስ ነው የሚቀበለው ምርት ገባ ማለት ነው።
እሺ።
ሻባ ምርት ገባ።
እሺ። ምንድነው ከዚህ ክልሉ የሚጠቀመው? ጋምቤላ ምን ጥቅም ያገኛል? ከእናንተ እዛ መኖር ከኢንቨስትመንታችሁ ክልሉ እንደ ክልል ህዝቡ አካባቢው የሚጠቀሙት ነገር አለ?
አዎ፣ ስራ እኛ አሁን እኔ ማለት ነው ባጨዳ ሰዓት 400-450 ሰራተኛ ቀጥራለሁ። ክልሉ ደግሞ ግብር መሬት አለ የሚከፈል። ኩንታሉ ደግሞ ተመርቶ ሲጫን ወደ አዲስ አበባ ወደ ምርት ገባ ደግሞ በኩንታል 30-40 ብር የሚከፍለው አለ። እነዚህ ነው የሚጠቀም ክልሉ ማለት ነው። አካባቢው ያለ ማህበረሰብ ደግሞ በስራ መጥቶ ይጠቀማል።
ሌሎች ከመሰረተ ልማት ጋር የተያያዙ በእርግጥ ይሄ የመንግስት ኃላፊነት ቢሆንም ግን መንገድ፣ ውሃ፣ ትምህርት የመሳሰሉ ነገሮች ላይ አተኩራችሁ ታውቃላችሁ?
አዎ፣ እኔ አሁን ለቀበሌ ለትምህርት ቤት ለልጆች ደብተር ምናምን እገዛለሁ። አንዳንድ ነገር ደግሞ ሎደር ምናምን የሆነ ነገር ተባበሩን ሲሉ ወረዳው እንተባበራለን። አሁን በዘንድሮ የነበረ የዓለም ቱሪዝም የዓለም አቀፍ ቱሪዝም ባህልና ቱሪዝም የነበረ እኔ ነው የጠረኩት እንትኑ ረገደን ብለው እኔ ነው የጠረኩላቸው። ለእነሱ ቤት ምናምን የሚሰራ ነበር እኔ ነው የጠረኩት ዘንድሮ። እና ያለው ነገር ለቀበሌም እርሻ እናፋለን።
እንዴት ነው እድገቶ እስቲ ንገሩኝ፣ ከምን ተነስተው ምን ደረሱ?
እኔ ስጀምረው ያው ወደ 2 ሚሊዮን አካባቢ አድርጌ ነው የጀመርኩት። በየአመቱ ግን እየጨመርኩ ነው የሚሄደው። 260 ሄክታር ነው የቀረኝ። ያው ዘንድሮ እኔ ሁሉ በአጠቃላይ ሊጨርሰው ነው አሳቢ የነበረ፣ ግን ሁኔታው ስለያልተመቸኝ አሁንም ሎደር እየመነጠረ ነበር። አጋጣሚ ሁኔታው አልተመቸኝም። በቃ እንዴት አድርጌ እዚህ ኢንቨስት ላድርግ ብዬ ከአሁን በፊት እዚያ ያፈሰስኩት ብሩን እንዴት አድርጌ እንደማወጣው ብዬ በቃ በጣም ስጋት ላይ ደርሼ ዝም ብዬ እንትን አልኩት ማለት ነው።
አቶ ጉአይ ሲሳይ ችግሬ የሚሉትንና ስጋታቸውን ወደ ስራቸው ለመመለስ እንዲያንገራግሩ ያደረጓቸውን ሰበቦች በስፋት አጫውተውኛል። ወደ እርሳቸው ዝርዝር ከመዝለቃችን በፊት ካነጋገርኳቸው ሌሎች ኢንቨስተሮች የአቶ መንግስቱ ብርሃን ታሪክ ደግሞ ላካፍላችሁ። አቶ መንግስቱ 800 ሄክታር መሬት ለማልማት ተዋውለው ነው አቦቦ በ2006 ዓ.ም ምህረት የገቡት። እንደነገሩኝ በ500 ሄክታር ላይ ስራ ለመጀመር ከባንክ ብድር ወሰዱና ቀድሞ በአካባቢው የማይታወቁ አዳዲስ ሰብሎችና የውጭ ንግድ እህሎችን ለሙከራ መዝራት ይጀምራሉ።
ማሽላ ከዚህ ጋምቤላ አዲስ ሙከራ ነው። ማሽላ አይታወቅም፣ በቆሎ ምናምን ነው የሚታወቅ። የማራ ዘር ያስመጣነ ሰሊጥ ምናምን የሞከርነ ነው ያለን። እስካሁን በጣም ጥሩ ለውጥ ነው ያለው፣ ግን በስደተኛ በኩል በጣም ተሳቃይተን ነው ያለነ። ስደተኛ ከዛ ስፍራው 1 ኪሎ ሜትር 1 ሜትር ነው የምትሆን ከእርሻችንና ወደ ስደተኛ ያለበት ሰኒ አለም የማይደግፈንም ልማት ባንክ እንድንመፈልስ ሊሰማነን የለም።
የስደተኞች መጠለያ ነው ያለው፣
እዛ ነው ያለው። በቃ እዛ እርሻችን አምጥተው የጣሉት በዛ እና እኛ ጮኸን የሚያሰማው የለንም፣ አጣነን።
ወደ ችግሮቻችሁ እመጣለሁ። አሁን መጀመሪያ ስለ ልማቶ እንነጋገርና ምን ያህሉን አልምተዋል እርሶ? ከዚህ ከ500 ሄክታሩ
ማሶ፣ ማሽላ፣ በቆሎ እናለማለን። በፈተና ላይ ነው የሰሊጥ ጉዳይ እንጂ በተዘራበት አይሆንም እንጂ በተመጣጣኝ ይሆናል ለተወሰነ።
ስንት ሄክታር አልምተዋል እስካሁን ድረስ አቶ መንግስቱ?
500 ሄክታር
500 ሙሉ በሙሉ ሁሉንም አልምተው ሁሉንም አርሰውታል? ዘርተውበታል? ያመርታሉ? ከ500
አሁን መሬቱ አጠቃላይ 800 ሄክታር ነው።
እሺ፣ የተፈቀደሎት?
አዎ።
እሺ፣
አሁን 500 ከልማት ነው የሚገኘው። ማሾ ወደ 1500 ኢንቨስት አድርገናል፣ ወደ ውጪ ወደ ምርት ገባ ማለት ነው።
1500 ኩንታል ልካችኋል?
አዎ፣ በአንድ ጊዜ ነው ማለት ነው። አሁን ማሾ በአንድ ጊዜ ነው።
አሁን በዚህ አመት ነው የላካችሁት 1500 ኩንታል?
በአምና ነው የተላከ። ይሄ የአሁኑ ገና ነው፣ ገና ተያርሶ ነው ያለ። በቆሎም እነት መንታን አረግነውም ወደ ውጪ ከጋምቤላ ነው ጠቃሚ የምናደርገው። እንደዛ ነው ገቢ የምናደርገው። የዞርነ በትራክተር ፈላጊን እንሸጣለን ማለት ነው። ሰሊጥ 250 አቀርበናል ለአምና ማለት ነው።
እሺ፣ ያው በሙከራ የተመረተ ማለት ነው።
አዎ፣ አሁንም ተመሳሳይ ይኖረናል። ገና እያጨነ ነው ያለ ነው። ትክክል። ሁመራ ነው የዘራ ነው።
ለመሆኑ በገንዘብ ሲተመን ስንት ይሆናል? በአጠቃላይ እርስዎ ያፈሰሱት ገንዘብ እዚህ ልማት ላይ
ከዛ ከ500 ሄክታር?
አዎ፣
ወደ 18 ሚሊዮን ይሆናል በአጠቃላይ ሳስበው ማለት ነው።
18 ሚሊዮን
ግንባታው ምናምኑ ሲል
ከግንባታ ውጪ ነው ወይስ ከእሱ ጋር?
ከግንባታ ውጪ።
በእርግጥ የእርሶ ስራ ንግድ ነው፣ ማልማት እና ለገበያ ማቅረብ ነው ምርቱን። ነገር ግን በተጓዳኝ እንደው ህዝቡ ይጠቀማል፣ የአካባቢው ሰው ይጠቀማል፣ የክልሉ መንግስት ይጠቀማል የሚሏቸው አሉ? እርሶ እዛ በመኖሮ የሚያገኙት ትሩፋት እነሱ?
በጣም መጀመሪያ ሲጀምር ሰራተኛ ባገኝም ነበር ነው። ከክልሉ አንድ ሰው አልነበረም። ከሴመን የሚባል ሀገር ሄደን እናመጣ ነበር ነው ሰራተኛ በ2006 ማለት ነው። አሁን ግን በጣም ጥሩ ለውጥ ነው ያለ የሰራተኛ ጉዳይ።
እዛው የአካባቢው ሰው ይሰራል?
እዛ አካባቢ በጣም በራሱ መጥቶ ይገባል። እኛም ከተማ ሄደን ደግሞ በመኪና እንጠልባለን። አሁን በጣም ጥሩ ነው።
አቶ መንግስቱ ችግሮቼ ወደሚሏቸው ጉዳዮችና ወደ መፍትሄ ጥረቶቻቸው እመልሳቸዋለሁ። አሁን ደግሞ አቶ ወልዱ መሰለን ላስተዋውቃችሁ።
እኔ እንግዲህ በተለያዩ አካባቢዎች ያው ጋምቤላ ክልል ላይ ያለውን እርሻ ልማቶችን በደንብ አድርጌ አውቃለሁ። በስራም በጓደኝነትም በምንም ሲባል በደንብ አውቃለሁ። በፊት መጀመሪያ በ2006 በ2005 ዓ.ም ሲጀመር ይህን ክልል በመሰረተ ልማትም ብዙ አልነበረም። ምድረ በዳ ነው የነበረ መጀመሪያ ማለት ነው። እኛ ስንመጣ 2006 3-4 እርሻ ልማቶች አልነበረም። እነ ሳውዲስታር ምናምን ምናምን ነበረ የተወሰነ የመንግስት የምናምን እርሻ ልማት ማለት ነው። ከዛ ሲቀጥል እንደዚህ ሰው ተደራጅቶ በ2005 መጥቶ መሬት ተቀብሎ 2006 2007 ላይ ወደ ምርት ገብቷል። በአጠቃላይ በሀገሪቱ ወደ 15% ወደ ልማት ተገብቷል።
አሁን ያለው ሂደት ሲታይ እንደሌሎች ክልሎች ልማት ላይ ነው ያለ በጣም ለምቷል ማለት ይችላል። ግን ይሄን ክልል እንደዛ ብለን በልማት አሪፍ መሬቱም ቆንጆ ነው ለልማት የሚሆን ነው። ኢትዮጵያ ውስጥ አንድ ጊዜ ነው ምርት የሚታወቀው። ለምሳሌ በማንኛውም ቦታ በሰሊጥ ከዘራ ሰሊጥ ነው የምታፈራ በአንድ አመት ጠብቀህ ነው እንትና የምታረግ። ከዛ ሲቀጥል ቀጣይ አመትም ነው ጠብቀህ ማሽላም ይሁን ሰሊጥም ይሁን የምትዘራው። እዚህ ክልል ላይ ግን እንዳየሁት ማንም ሰው እንደሚያውቀው ማለት ነው በኢትዮጵያ ውስጥም መጀመሪያ ሚያዝያ አካባቢ ትዘራለህ ሰሊጥ፣ ወደ ነሐሴ ከውነህ ማሾን ትዘራለህ። ማሾን ትዘርተህ ደግሞ አሁን ላይ ሁለተኛ ዘር በአንድ አመት ሁለተኛ ዘር ያው እየተዳረሰ ነው ማለት ይቻላል። ከሁለት ሳምንት ከሶስት ሳምንት በኋላ ምርት ሆኖ እንደገና ወደ መሸጥ የሚደረስበት ነው። አንድ ወር ተኩል ከሁለት ወር በፊት የነበረውን ሰሊጥን ተሽጦ እንደገና ያንን ሰሊጥ የነበረውን መሬት ማሾ ተዘርቶ ማሾ ደግሞ ያው በአንድ አመት ሁለት ምርት ነው የሚሰጥ አገሩን ማለት ነው። እና በአስተዳደር ዙሪያ ስናየው ያው በአስተዳደር ዜሮ ነው ማለት ይችላል። ምንም አስተዳደራዊ ስራ የለም። ጠይቃውን በስነ ስርዓት ራሱን ያናግረን የለም። ቢሮውን በስነ ስርዓት የምታገኘው ሰውም የለም። የራሳቸው ዝም ብሎ እንደ ሀብት ንብረት ነው የሚመስላቸው። አሁን ለምሳሌ እኔ ሰሊጥ ዘርቼ ከርሜ ሰሊጡን ስጭን ለምሳሌ ወደ ሌላ ሀገር ሲጫን ማለት ነው ድጋፍ በሚጽፉበት ግብር ትከፍላለ፣ ቀረጥ ምናምን አለ የሚከፈል የግብርና ያንን ስታሰራ እነሱ ልክ ከኪሳቸው እንደምታወጣው ብሩ የራሳቸው እንደነበረ አድርገው ነው የሚያዩት። በአስተዳደር በጣም የወረደ ነው። ምንም አስተዳደር አለ ለማለት ራሱ በጣም ይከብዳል። አሁን እኔ በዚህ ሳምንት ወደ አቡቦ አካባቢ አቡቦ ወረዳ የሚባል አለ የሆኑ ጋዜጠኞች ከአዲስ አበባ መጥተው ልትተባበረን ትችላለ ምናምን አሉ። እኔ ኬሚካል ትኜ ወደ በረሃ ሄድ ነበረ ማለት
በምን እንዲተባበሩ ነው የጠየቁት?
እስከ አቦቦ መኪና እንዳደርሳቸው ተባብሬያቸው እንዲሄዱ አብረውኝ ማለት ነው
ጋዜጠኞቹ። እሺ
እንዴ ላይ ቆይተው እንደዚህ እንደዚህ
ጋዜጠኞቹ ናቸው ትብብር የጠየቁት ወይስ ሌላ ሰው ነው?
አዎ አዎ አዎ
ራሳቸው ጋዜጠኞቹ
እንደዚህ እንደዚህ አስበን ነበረ በዚህ ነው መስመሩ አቦቦ እየሄድክ ከሆነ እንድትተባበረን ብለው ሲጠይቁኝ እንዴት ምናምን ስላቸው እንደዚህ ጋዜጠኞች ከዚህ ከዚህ የመጣነን ምናምን መታየት አሳይም ችግር የለውም የተባበራችኋለሁ አይደለም እና ስራ ላለኝ ለርጭት ለኬሚካል ርጭት ኬሚካል ይዤ እየሄድኩ የነበረ ማለት ነው። ከላይ ከክፍቱ እኔ ባዶ ነው ጋቢናው ባዶ ነው እና እንድትተባበረን ምናምን ሲሉኝ እሺ ፈቃደኛ ሁኜ ያው እኔ አድርሰን ብትሉኝም አደርሳችኋለሁ ችግር የለውም ብዬ እንደ ዜጋ ለትብብር ብዬ ጭኛቸው ሄድኩ ማለት ነው። እና ሂደን አቦቦ ወረዳ ላይ ደርሰን እዛ አውርጃቸው በረሃ ከእርሻ ቦታውን ደርሼ ኬሚካሉን አውርጄ ስመለስ ያው በፖሊስ ይዘውኝ ታስሬ ሰምቼ አሁን በስንት መከራ ዛሬ ጧት ነው የወጣው። አሁን እኔንን ማለት ነው።
ለምን ብለው ነው ያሰሩት?
ለምን ጋዜጠኛ ለምን ታመጣለህ? ጋዜጠኛ ወደዚህ ያመጣኸው ለምንድን ነው በሚል ማለት ነው። ጋዜጠኛ መምጣት ማለት ደግሞ እኔ እንደ ማንም ጋዜጠኛ መምጣት ያው እኔ ላደርስ እችላለሁ አይደለም። እኔ ለእግረ መንገዴ ነው የመጣው፣ ግን አድርሰን ቢሉኝም ላደርሳቸው ነበረ። ጋዜጠኛ ማለት ያው ምንም እንደ ወንጀለኛ ወይ እንደ ሌላ ነገርም አይደለም እኔ የማምንበት ማለት ነው። ላነሱ በቃ የራሳቸው እንትን አለ የለ ለእኛ ሊጠይቁን ነው፣ ስለ አስተዳደሩ ሁኔታ ሊጠይቁን። ለምን ለአንዳንድ ነገር ስለ የሆነ የጠየቋቸው ይኖራል ይመስለኛል። በአንዳንድ ነገሮችም የተያያዘ ጥያቄ የተያዘባቸው ያው ተልእኮ እንዳለው ምናምን ምናምን እነሱ ያው በህገ መንግስት ስለማይገዙ እንጂ ይህ እንደ ጋዜጠኛ ነው የማውቅ። ጋዜጠኛ ለማንም ባለስልጣን ማናገር ይችላል። ያው በነጻነት ካሳው መግለጽ ይችላል። ስለዚህ ለዚህ ለዚህ ስለሆነ እኔ ደግሞ ልተባበራቸው የቻልኩ ለእግረ መንገዴ ነው አንዱ። ሁለተኛ ደግሞ ህጋዊ ናቸው፣ መታየቃቸው አይተውኛል። እስካሁንም ህጋዊ እንደሆኑ ነው የሚላቸው። ምክንያቱም መታየቃቸውን ሳየው የተለያየ ድርጅት ላይ ጋዜጠኞች እንደሆኑ ነው ያየው ማለት ነው። የተወሰኑ የአራት ምናምን ያየው አይቻለሁ፣ የሶስት ነው ምናምን ጋዜጠኞች ማለት ነው። መታየቃቸውን አይቼ ነው የጫንኳቸው። ምክንያቱም ያው እኔ የልማትም ቢሆን ለእግረ መንገድ እንደዚህ ያለ መሰረተ ልማት በሚያሳጥን ምናምን ሰው ያው ለእግረ መንገድ ትተባበራለህ አይደለም። እና እንደዛ በግዳጅም ቢያድርስ ተብለንም አድርሰን እናውቃለን በመንግስት ማለት ነው።
ለመሆኑ አቶ ወልዱ ስንት ቀን ታሰሩ?
አራት ቀን።
የት ታሰሩ?
እዛ አቦቦ ወረዳ ላይ ዞንም አለው አኝዋ ዞን የሚባል እዛ ነው የታሰርኩ። እና መጨረሻው ላይ ያው የተሻለ ነው ይሄ ዞኑ የአኝዋ ዞን ጸጥታ አስተዳደር አቶ ሞድ ይባላል። ያው የተሻለ ግንዛቤ ስላለው ይሄ እኮ ጋዜጠኛ መጫን ማለት እኮ ወንጀል አይደለም፣ እናንተ ወንጀል ሰርታችሁ እንኳን ቢጠይቁ ጋዜጠኞች እነሱ ወንጀለኛ አይደሉም፣ እሱ የሚያውቀው ነገር የለም ጠየቁ አልጠየቁ እሱ የሚያውቅ ያው ህጋዊ እንደሆኑ ነው የሚያውቅ። እነሱ ጥፋት ተሰሩ ደግሞ እነሱ ነው የሚጠየቁ እንጂ እሱ መጠየቅ የለም። የለበትም እነሱም ተለቀዋል ታስረው ነበር የኖይ ታስረው ነው የተፈቱ እነሱ ማለት ነው
እርሱ
ወከባ ምናምን ደርሰባቸው ነው የተፈቱ እና እነሱ ተፈተው ይሄን ይታሰርበት ምን ትላረገ በሚል ተሳይ ነው የወጣው የወረዳ አስተዳደሩም ያው የተሻለ ነው ግን ምክትሏ በጣም አስቸጋሪ ሰው ናት የሆነ ነገር ይዘህ ሄድክ የሆነ ከስልላውን የሆነ ትእዛዝ ይዘህ ሄድክ ለምን እኛ አናስተዳድርም ወይ እኛ ንቀህ ወደ ክልል ሄድክ ወደ ዞን ሄድክ የሚሉት ነገር አላቸው ሁላ መሬቱ የእኛ ስለሆነ እኛን እንደፈለገ እናዝዘው ስለ መሬት ጉዳይ ስታነሳ በቃ እነሱ ከወረዳ ተወስኖ ፌዴራልም አያውቁም ክልልም ዞንም አያውቁም በእነሱ ሀሳብ ማለት ነው እና ይሄን ስታረግ ወደ ህግ በሄድክበት ቁጥር እነሱ ያው እንደ ንቀት ነው የሚፈትሉ በምን ይሁን እኔ ሊገባኝም አልቻለም ብዙ ጊዜ ነው እዚህ ላይ በተለይ እንደ አበቦ ወረዳ ያለ እኔ አይቻላቅም እስካሁን ጋምቤላ ቆይቻለሁ በብዛት እንደዚህ አይነት ህገ መንግስታዊ የሚሰሩትን ስራ በጣም ገርሞኛል እኔ ራሱ ማለት ነው
አቶ ወልዱ በአካባቢው ላሉ የእርሻ ልማት ኢንቨስትመንቶች በስራ አስኪያጅነትም የሚሰሩ ባለሙያ ናቸው ባለሀብቶቹ ይደርሱብናል የሚሏቸውን ብሶቶች ገና አልሰማችሁም የአዲስ አበባዎቹ ጋዜጠኞች ግን ተነግሯቸዋል ቦታውን ድረስ ሄደው ተመልክተዋል ኢንቨስተሮቹን አነጋግረዋል በዚህ ዘገባ ተከታይ ክፍሎች እናንተም ከአንደበታቸው ሮቦዎቻቸውን ትሰማላችሁ ለማንኛውም ጋዜጠኞቹ የተመለከቱትንና የሰሙትንም ይዘው ወደ ወረዳው ባለስልጣናት ሄዱ አስተዳዳሪውን አቶ ኡክሪ ኡመድን አገኙዋቸው
የባለሀብቶቹ ቅሬታ አንደኛ ከፍተኛ የሙስናና የብልሹ አሰራር አካሄዶች አሉ የሚል ነው ያንንም አንስተን ነበረ ባለስልጣኖቹም ይህን ጥያቄ ሲነሳ ደስተኞች አይደሉም በቃለ ምልልስ ላይም ይህ እንደዚህ አይነት ሀሳቦችን ስናነሳ ከወረጃው አስተዳዳሪ የፊት አገላለጹን የቋንቋ ማጠቃቀም ጥሩ አልነበረም
እስቲ ሌሎቻችሁ የምትጨምሩት ነገር ካለ መታሰቢያ
መጀመሪያውኑ ቃለ ምልልስን ለማድረግ እዛው አበባ ወረዳ አንዱ ደረሰን የቀብር ቀን አቀባበል ቀና አልነበረም የወረዳው የጸጥታ ኃላፊ የሚል አንድ ሰውና ሌሎች ሰዎች ወደስ ለንገባ አዘውን እዛ ቦታ ላይ ጥቅል አስጠብቁ ተብለን ውጭ ተቀምጠን በኋላ ነው ከወረዳ አስተዳዳሪ ጋር ተነጋግረው ደስ ልንገባ የተፈቀደልን ከገባን በኋላም የወረዳው አስተዳዳሪ ሆኑ ሌሎች አንድ የወጣቶች ተወካይ የሚል ሰው ምንም አይነት ከኢንቨስትመንት ጋር የተያያዙ ጥያቄዎችን ማንሳት እንደማንችል አስጠንቅቀውን ነበረ እኛም እንግዲህ ሁኔታው ትንሽ የተካረረ መሆኑን ስናይ ምናልባት መነሳነት እንዲፈጠር በማለት ሌሎች የልማት ስራዎች ላይ እናውራሽን ለመንገድ ስለጤናና አንዳንድ የልማት ስራዎች ላይ እንድታወሩ እንፈልጋለን ብለን ያው ጥያቄያችንን በየመሀሉ ለማንሳት ተነጋግረን ማለት ነው በሱ ነው ፈቃደኝነታቸውን ያገኘ ነው እንጂ የኢንቨስተርን ጥያቄ የምታነሱ ከሆነ መጀመሪያውኑ ፍጹም በዚህ ጉዳይ ላይ መነጋገር አንፈልግም ምላሽም አንሰጣችሁም ነበር ያሉን በኋላ ያው በማግባባት ጥያቄያችንን ጀመርን ስለሌሎች ነገሮች ብዙ ካወራን በኋላ በየመሀሉ ዋና ዋና እነዚህ የመልካም አስተዳደር ችግሮች ተብሎ የቀረቡ ቅሬታዎችን እያነሳን መጠየቅ ጀመርን ብዙ ፍቃደኛ አልነበሩም ብዙ ችግሮች ነበሩ በኋላ እንደምንም ቃለ ምልልሳችንን ጨርሰን ልንወጣ እቃችንን እያዘጋጀን በነበርንበት ሰዓት ነው እንግዲህ ሁኔታው የተከሰተው የጸጥታ ክፍል ኃላፊ ነኝ ያለው ሰውዬና ሌላ የጋአብሪ ጽህፈት ቤት ኃላፊ ነኝ ያለው ሌላ ሰው እንዲሁም የወጣቶች ተወካይ ነኝ ያለው ሰው ነግሬያችሁ ነበር ችግር እንደሚፈጠርባችሁ እያለ ወደ ውስጥ ገቡ። ከዛ በር እንዲዘጋ ተደረገ። የነበርንበት የወረዳ አስተዳደር ጽህፈት ቤት በር ማለት ነው። እዛ በር ውስጥ ነው እንግዲህ እዛ ቤት ውስጥ ነው እያንዳንዳችሁ የያዛችሁ መረጃ በሙሉ አጡ የሚል ነገር የመጣው። ከዛም የወረዳ አስተዳዳሪ ወደ ውጭ ወጥተው የልዩ ኃይል ዩኒፎርም የለበሱ የጸጥታ ኃይሎችን ይዘው መጥተው ይፈቅዱልኝ ወደ ፖሊስ ጣቢያ የሚል ነገር ነው የተናገሩት። እንግዲህ ከዛ በኋላ ያለው ምናልባት ጓደኞች የሚጨምሩት ነገር ካለ
እሺ አሸናፊ
ምናልባት ወደዚህ በመጭ ጋር ለመጨመር መጀመሪያ ላይ ያለው በተለይ ከገባን በኋላ መጀመሪያም ላይ ገና ስንገባ በሩ አካባቢ ላይ ትንሽ ግርግር ፈጥረውብን ነበር። ሰዎች እንዳንገባ ማለት ነው ደብዳቤዎችን አምጡ፣ ሚመራችሁ ሊኖር ይገባል፣ ጠቅላይ ሚኒስትሩ እንኳን እንዲመጡ እንደዚህ ዝም ብሎ አይመጡም የሚሉ ነገሮችን ሲናገሩ ነበር። እና ውስጥ ከገባን በኋላ ያው በአጠቃላይ ያደረጉት ነገር ሳንሱር ነው ማለት ይቻላል። መጀመሪያ ላይ ሳንሱር ነው ያደረጉት። እንደው ብንፈቅድላቸው እና እሺ ብንላቸው ጥያቄዎቹን እንኳን ቀድሞ ቢሰሟቸው ደስ የሚላቸው ሁኔታ ነበር አወራናቸው እና በተለይ የወጣቶች ተወካይ ተብሎ የመጣው ሰው አስተዳዳሪ የሚመስለው እሱ ነበር። ምክንያቱም አስተዳዳሪው ከኛ ጋር መግባባቶችን ፈጥሮ፣ ነገር ግን የወጣት ተወካዩ ስላልገባው ብቻ ወይም ደግሞ ስላልተቀበለው ብቻ አስተዳዳሪው ብዙ ደቂቃዎችን እሱን በማስረዳት ሲያጠፉ ነበርና በጣም የሚገርም ነበር። በተለይ አስተዳዳሪው ከገባው እኛ የፈለግነው አስተዳዳሪውን ለማናገር ነበረ። ምናልባት አስተዳዳሪው በሚያስነሱ ነገሮች ከሆኑ ከወጣቶች ጋር መንገድ እንዳለበት አምናለሁ። ነገር ግን በተለይ ወጣቱ የሚናገርበት መንገድ ትንሽ ደስ የሚል አልነበረ። ምክንያቱም ስለዚህ ጉዳይ ማንሳት ለህይወታችሁ አስጊ ነው የሚሆነው፣ በዚህ ጉዳይ ላይ ምንም አይነት ነገር አናወራም የሚሉ ማስፈራሪያዎች፣ እንደውም አንዱ ባልደረባችን ለምንድን ነው የምታስፈራራን? እኛ ልንጠይቅ ነው የመጣ ነው፣ ስራችንም መጠየቅ ነው። ስለዚህ መልስ ልንይዝ ነው እንጂ የመጣ ነው፣ መልስ ልንወስድ ነው እንጂ የመጣ ነው። ምን ስላደረግን ነው እንደዚህ አይነት ማስፈራሪያ የሚደርስብን? ለህይወታችን እኮ አደጋ የሚሆነው እንግዲህ እኛ ያንን ምላሽ ለማወቅ ነው የመጣ ነው። ደግሞ ተገቢ ቦታ ላይ ነው የመጣ ነው። ምላሻቸውን ሳንወስድ ብንሄድ ነበር ምናልባት እነሱን እናስቀይማቸዋለን የሚባለው እና በቃ እቺ ነገር እንድትነሳ በጣም አልፈለጉም ነበረ። መጨረሻ ላይ ያለን አማራጭ በመሰረቱ አማራጭ ስለነበረን ብቻ ሳይሆን እዛ አካባቢ ድረስ 42 ኪሎ ሜትር ከዛ አቋርጠን ሂደን ከጋምቤላ ከአየር መንገድ ማረፊያው ማለት ነው ከአየር ማረፊያው ወደዛ 42 ኪሎ ሜትር አቋርጠን ሂደን ያንን ጉዳይ ብቻ አንስተን አናወራ ነበር። ብዙ በተለይ ከአስተዳዳሪ ጋር በምናወራበት ሰዓት ላይ ስለ ወረዳዋ የነገሩን ወረዳዋ ሊታወቅላት የሚገቡ ብዙ ነገሮች ነበሩ። እነዛን ነገሮች እናስተዋውቅላቸው ነበርና እኛ ምን ለማንሳት ሞክረን ነበር፣ ጥሩ ጥሩ ነገሮች ካሉ እነዛን ጥሩ ጥሩ ነገሮች እናስተዋውቅላቸዋለን ለህዝብ። ደግሞ መልካም አስተዳደር ችግሮች ካሉም ደግሞ እነዛን መልካም አስተዳደር ችግሮች ማውጣት አለብን፣ መንቀፍ አለብን። ጥሩ ጥሩ ነገሩን ብቻ እንዘግብላችሁም፣ መጥፎ ነገርም ካለ ያ መጥፎ ነገር ሊታረም ስለሚገባ ያን መጥፎ ነገር ልንዘግብ ይገባል የሚለው ነገር እንደውም አሁን የመሰለ መጨረሻ ላይ እሱም አላግባባን ይመስለኛል። እና ነገር ግን በዛ አለመግባባቶች ውስጥ ተሸፋፍ ነው ምናልባት ሰውየውን ምን ይችሉ እንዳደረጋቸው ባናቅም ምናልባት አሳቦቻችን አሸንፈዋቸው ሊሆን ይችላል። ቀጥታ ወደ ቃለመጠየቁ ነው የገባ ነው እና እኛ እንግዲህ በእርግጠኝነት በጣም ጥሩ ጥሩ ጋዜጠኞች ነበሩ ውስጥ የነበሩት። ሌላ ቦታ ላይ ብንሆን ሳንጠይቃቸው የምንወጣቸው ጥያቄዎች አልነበሩም። ወይም ደግሞ አስተዳዳሪው ይከፋል፣ አስተዳዳሪው ደስ ላይለው ይችላል ብለን የማንጠይቀው ጥያቄ አልነበረም። ከመጀመሪያ ጊዜ እኔ በተለይ ከረስሽን ከመቲም በጣም ትንሹ እኔ ነኝ እና በስራ ልምድም በእድሜም እኔ እንግዲህ ባሳለፍኳቸው ጥቂት ጊዜያቶች በህይወቴ ጥያቄዎች ኑረውኝ ጥያቄዎቹ መጠየቅ ፈልጌ ምናልባት ካሉ ትላልቅ ከምንላቸው ባለስልጣናት ከጊዜ ጥበት ከምናምን ካልጠየቅን በስተቀር በፍላጎት ማነስ በመጀመሪያ ጊዜ ነው ጥያቄ ሳንጠይቅ የወጣንበት ቃለመጠይቅ። አስተዳዳሪው ፍላጎት አልነበራቸው የምንጠይቃቸው ከፊታቸው ላይ እኛ ቁጭ ብለን መልሳቸውን ሳይሆን ፊታቸው ማንበብ የጀመርንበት የመጀመሪያው ቃለመጠይቅ ነበር። በተለይ እኔ ሳነት ማውራ ነበረ ፊታቸው ሲለዋወጥ ቀጣዩን ነገር እየሰጋን እኔ እንግዲህ እንዴት ብለን እኛ ቤታቸው ያመዝ ምስራ ወይስ ለሰውየው ስሜት የሚጨረቅና በዛም ሁኔታ ውስጥ ነው እንግዲህ ይህን ነገር ለመስራት ይመስላል። እንኳን ያን ያህል እንዳይጨናነቁና ያለ ፍላጎታቸው ብዙ ነገሮችን እንዳናስወራቸው ብለን ትልቁን የሚባለውን ተከታታይ ጥያቄ በላይ ሊመለሱ የሚገባቸውን ቀጣይ ጥያቄዎችን እንኳን ገለንላቸው ወጣ ነው። ተገቢ ባይሆንም ማንም የደገፈን አብሮን የነበረ መንግስታዊም ሆነ ለኛ ከለ የሚሰጥ አካል ስላልነበረ ለህይወታችን ሰርተን መጠየቅ የሚገቡን ጥያቄዎች እንኳን አልጠየቅናቸውም። ሰውዬው በዛ ሁኔታ ውስጥ አለሳልሰን እሳቸውን እያወረድን ብቅ እያደረግን ስሜታቸውን እየተቆጣጠርን ነው እንግዲህ ኢንተርቪው የጨረስ ነው ማለት ነው። በሰላም ጨርሰን በቃ በሰላም እንድንሄድ ማስታወሻም እንዲሆነን ብለን ፎቶ ተነስተናል። እንደውም የጋራ ፎቶ ተነስተናል። ከዛም በኋላም ሁሉም ሊሰሩባቸው የሚፈልጉ ሌሎች አጀንዳዎች ነበሩ። ለምሳሌ እኔ ምትስ በመሰረተ ልማት ዙሪያ መንገድ ላይ ያነሳቸው ችግሮች ነበሩና አስተዳዳሪ እዚህ ችግሮች ላይ የህብረተሰቡ ስሜት መስማት እፈልጋለሁ እና አንድ አራት ሰው ያዘጋጅልኛል ብያቸው ችግር የለም አዘጋጅልሃለሁ የሚል መልካም ንግግር ነበር የተናገሩት። ነው ችግሩ የተከሰተው ይህ ወጣቱ መሪ ይመስለኛል ምናልባት እዛ ውጭ እንዲያስተባባ ሁኔታ ነው። ችግር
ያስፈልጋል አያስፈልግም ለማለት ሳይሆን ወደዛ ከመሄዳችሁ በፊት ክልሉን አሳውቃችሁ ነበረ?
አዎ፣ በዚህ መጀመሪያ ኮሚኒኬሽን ተደርጓል። አሁን እኛ እሁድ ዕለት የቅሬታ ያቀረቡልን መልካም አስተዳደር ችግር አለ ያሉትን ባለሀብቶች እንዲሁም ሰዎች በዛ ሰራተኞችን ነዋሪዎችን ከጠየቅን በኋላ ምንድን ያደረግ ነው ሁለተኛውን ምላሽ ነው ከመንግስት አካል የሚመለከተው ለኮሚኒኬሽን ለአቶ ኡመድ ተደውሏል። ስልክ አቶ ኡመድ ተደውሎ እንደዚህ አይነት ጉዳይ እየሰራ ነው፣ እዚህ ላይ ምላሽ ሰጠን ሰው እንፈልጋለን፣ ስለዚህ ልትተባበሩ እንፈልጋለን። በተጨማሪም 42 ኪሎ ሜትር ነበር ያልኩት ከዚህ ከዋልካለ አሁን ደግሞ ከምነገር ቦታ ከጋምቤላ ከዋና ከተማ ማለት ነው ከዛ ወደ 58 ኪሎ ሜትር 56 የሚጠጋ ነው። እዛ መኪና ያስፈልገናል ይህ ጥያቄ አቅርበን ነበረ ለኮሚኒኬሽን ከዛም እንደነሱ ተሰምላሽ ምላሽ እየሰጠን ሳይሆን በተወዳጀ ነገር ግን መኪኖቹ ሰመሪት ላይ እንደሆኑ ተሰነገረን በኋላ የነሱ አንድ ጋዜጠኛ መድበውልን መጥቶ ያለንበት ያረፍንበት ድረስ መጥቶ አግኝቶ ነበር። እሱም የነገረን ሳቸው ያሉትን ሰመሪት ላይ መሆናቸው መኪኖቹ ነገር ግን እዛ የተዘጋጀ ሰው እንዳለና ምላሽ እንደሚሰጠን ነበር የገለጹልን።
ከሁሉም የሰማችኋቸውን ብሶቶች ያስኩና ወደ አቦቦ ወረዳ አስተዳዳሪ ወደ አቶ ኡክሪ ኡመድ ደወልኩ። አገኘኋቸው። አቶ ኡክሪ ጋዜጠኞች በርሶ ወረዳ ውስጥ በባለስልጣኖች ይሆንና በአካባቢው ባሉ ሰዎች ማዋከብ ድብደባና እስራት እንደተፈጸመባቸው እየተናገሩ ነው አልኳቸው።
በእኛ ወረዳ እየተደበደቡ ጋዜጠኞች አልነበሩም። በእርግጥ የሆኑ ጋዜጠኞች መጥተው ነበር። የመጡበትን ስለ ልማትና መልካም አስተዳደር የአቦቦ ገጽታ ቢመለከት አየር ላይ ለመልቀቅ ሲሉ ነበር የመጡ። እኛ ጋር እንደደረሱ የመጡበት ዓላማ ሙሉ በሙሉ ስለ ልማቱና መልካም አስተዳደር ቃለ መጠየቅ አድርጎ ከጨረስን በኋላ አብሮ የመጡ ባለመኪናዎች በወቅቱ ጋዜጠኞች ወዴት መሄድ እንዳለባቸው ያወቁ ጋዜጠኞች ማጋጥሎ እነዚህ ሹፌሮች የጠፉበት ሁኔታ ነበረ። ለምንድን ነው የጠፉ ብለን ስንጠይቃቸው ጋዜጠኞቹ የመጡበት በእርግጥ ከዚህ በፊት አንድ ባለሀብት ነበር እኛ ጋር። ባለሀብቱ የአካባቢ ደን ጠብቶ ሙሉ በሙሉ ጸጥ ያለ ደን አወድሞ በወረዳ ደረጃ ደኑ መጨፍጨፉን ከተረጋገጠ በኋላ የተሰጠው መሬት የኢንቨስትመንት መሬት ሆኖ ግን የተሰጠው ቦታ ትተው ወደ ደን ውስጥ ገብተው ከሰል የማክሰል ስራ የጀመረበት ሁኔታ ነበረ። ስንደርስበትም ከሰል ስራ ፍቃድ መስጠት የለበትም በሚል ፍቃድ ከሰጡ አካላት ጋር በመነጋገር እነሱ የፈጸመው ድርጊት እንዲቆጠቡ እርምጃ ወስደን ባለሀብቱ ከጀመረበት ስራ እንዲቆም አድርገናል። አደረግነው በኋላ ባለሀብቱ ወደ ስራው ወደ መደበኛ ስራ እንዲገባ አድርገናል። ይህም ባለበት ሰዓት ባለሀብቱ እንደ ወረዳ ያገድነው የከሰል ማክሰል ስራ እንዲቆም ስናደርገው ባለሀብቱ ይህን ጉዳይ በክልል በወረዳ በዞን የሚያልቅ ጉዳይ ሆኖ ያለ ከኛ ወረዳ ጠፍተው ስራም ራሱ የነበረው መደበኛ ስራው ሰው ወክሎ ስራው የተሰራ ባለበት ሰዓት የከሰሉ ማክሰል ስራ ይቀጥላለው የሚነቀሰው አጠፋለ በማለት የትም ቦታ እየሄደበት ሁኔታ ነበር። እዛ ስራ ላይ የነበሩ ሰራተኞች በሙሉ የዛተባቸው ማንም ሰው እኔ እርሻ ከነካ የነከሰል ከነካ እርምጃ ይወስድበታል በማለት በእጁ ሁለት የጦር መሳሪያ በመያዝ እና እዛ በመንቀሳቀስ ህገወጥ የጦር መሳሪያ በመሆኑ የጦር መሳሪያው ሰው ላይ ማንሳት የለበትም፣ ጠላት ላይ ነው ማንሳት ያለብህ ብለን እዛ ላይ የነበረው አካሄዳችን ወደዚህ አግባብ ሄዶ እንዲከራከር ነበር የፈለገ። ከዛ በተነሳ ወደ አዲስ አበባ የግል ሚዲያዎች ሰብስቦ በመጣበት ሰዓት የእሱ ጉዳይና የጋዜጠኞች ምንም የሚያገናኘው ነገር የለም። በእርግጥ እነሱ የመጡበት የነበረው አካሄድ ግልጽ በሆነ መልኩ ለአየር ላይ ለመልቀቅ ብሎ ሲመጡ ይህ የመጡበትን አላማ ደብቀው አይ እኛ የምንመጣ ስለ ልማቱና መልካም አስተዳደር ብሎ እኛ ጋር በሚደርሱበት ሰዓት የጉሽ ሳይድ ሪሰርች ልማት የት ነው የሚለው ነገር እዛ ሄደን ግለሰቡ እየተበደለ ስለነበረ በዚህ ወረዳ እየተበደለ ስለነበረ የግለሰቡ ጉዳይ አይተን አየር ላይ ለመልቀቅ ብሎ ይጠይቁናል። በእርግጥ ግለሰቡ መጀመሪያ የተናገረው ማንም ሰው የኔ ይዞታ ከረገጠ አጠፋለሁ በሚል የዛተ ስለነበረ እነዚህ እንግዶች ናቸው፣ ወደዛ ሲሄዱ የሆኑ ጉዳይ ሊደርስባቸው ይችላል በማለት የሴኪሪቲ አመራሮች ባሉበት እዛ ማለፍ አትችልም፣ ስለዚህ የሚያስፈልገው መረጃ ካለ አንዱ እዚህ ጋር አለ ማየት ትችላላችሁ። ሙሉ በሙሉ ከሁለት ተቋማት በላይ በከሰል የሞላ ስለነበረ ስለከሰሉ እነዚህ መረጃ መውሰድ ትችላላችሁ ብለን ከተነጋገርነው በኋላ እዛ መሄድ አለብን ሲሉ አጋጣሚ አብሮ የነበሩ ከእሱ ጋር ይዞ የነበራቸው ሹፌሮች መኪናዎቹ ተሰውሮ ከተማ አካባቢ አንዱ ከተማ ተደብቆ አንዱ ወደ ጫካ የሄደበት ሁኔታ ነበር። ከዛ ጋዜጠኞቹ እኛ ጋር እንዳይቸገሩ ብለን ለእነሱ ደህንነት ብለን መኪና ጠይቀን ከሌላ አካል እስከ ጋምቤላ እንዲሄዱ አድርገናል። ማንም ሳይነካቸው ሳይገፋቸው ምንም ነገር ሰላም በሆነ መንገድ ከእነሱ ጋር ተነጋግረን አይ የመጣችሁበት አላማ እዛ መድረስ ስልማቱ ስሉና ቦታ ስለምርት ወደ መጣችሁበት ቦታ እንድትመለሱ የሚል ትብብር አድርጌ እኔ ራሴ ባለሁበት ትብብር አድርገን መኪና ሰጠናቸው። በሰላም ወደ ጋምቤላ እንድመለሱና ወደ መጡበት አዲስ አበባ እንድመለሱ አድርገናል። ሰላሙ መንገድ ማለት ነው። ልክ እዛ እንደደረሱ በሁለተኛ ቀን መደወል ጀመሩ። ይህኛም ደግሞ አዲስ ሆነብኝ። እኛ ወደዚህ ወደ እናንተ ስንመጣ እንደዚህ አደረጋችሁን፣ እንደዚህ ደብድባችሁናል፣ እንደዚህ አርጋችሁናል። እኔ ራሴ እንደዚህ ተደውሎ ሲሰደበኝ ምንድን ነው ይሄ ነገር ብዬ እንደገና ለእኔ አዲስ ሆነ ጉዳዩ። ምንድን ነው ይሄ ነገር? የሚያሳድግ ነገር አይደለም። የመጣችሁበትን ጉዳይ በአሁኑ ሰዓት ልክ እንደ አሁን እኔ ፍቃደኝነቴ ነው የእኔ ቃል መስጠት የምችለው እንጂ ያለ ፍቃድ ማንም ሰው በማስገደድ ቃለ መጠየቅ አድርጋለሁ ብሎ የሚሆንበት ሰዓት አይደለም። ሌላ ነገር ደግሞ አሁን ያለንበት ሁኔታ በአሁኑ ሰዓት ሰው በተረጋገጠበት ሰዓት ማንም ሰው ግለሰብ የሚነካበት አጋጣሚ አይኖርም። ምክንያቱም የመጡበት አላማ ይህን ነገር አየር ላይ እናውላለን ብሎ ሲጠየቁ ህጋዊ በሆነ መንገድ ሲጠየቁ እኛም ደግሞ መልሳችን ህጋዊ በሆነ መንገድ መመለስ እንችላለን። አሁንም እነሱ ቀርተው ሌላ ከተለያየ አካባቢ የሚመጣ ይህን ነገር ለመጠየቅ እኛ ጋር ቢደርሱም ሙሉ በሙሉ የፈለጉ ነገር ሰላማዊ በሆነ መንገድ ይድላቸው እንዴት ተቃውሞ የምናደርግበት ሁኔታ ይኖራል እና ከዚህ ጋር በተያያዘ ጋዜጠኞቹ ተደብድበን እንደዚህ ተደርገናል ብሎ በተለያየ አካላት በአየር ላይ የመልቀቅ ብዙ ነገሮች እያደረጉበት ሁኔታ ከኛ በጣም የማይጠበቅ ነገር ነው። ልክ እንደና አሁን አንድ የወረራ አስተዳዳሪ ሰው ማስደብደብ ቀርቶ ሰው ራሱ ማሳሰብ የሚችልበት ሁኔታ አይኖርም። ምክንያቱም ጋዜጠኞቹ ነፃነታቸው ሙሉ በሙሉ በየአካቴ የተረጋገጠ እንደሆነ ስለማያውቁ እነሱም እኔ ባለውበት ማንም ሰው የሚነካበት አጋጣሚ አይኖርም እና ይሄ ነገር ሙሉ በሙሉ ከእውነት የራቀ መሆኑን በተለያየ አካላት ደውሎ የጠየቁኝ ሚዲያ አካላት ሙሉ በሙሉ የነበረው መረጃ በዚህ መልኩ የሰጣቸው ነው። እስከ ዛሬ ያለው ሙሉ በሙሉ እዚህ ጋር የተደረገው ነገር ሰላም መሆኑ ማህበረሰቡ ሙሉ ባለበት የተደረገው ነገር ጥሩ አቀባበል እንደነበረ እና የናም ሰው የሚመሰገን ነገር መስሎን እነዛ ጋር ሄደው ግን ሰቡ ቀይረው ወደዚህ ማለታቸው እኔ ሲያሰቡ በጣም የሚገርምኝ ከጋዜጠኛ የሚጠበቅ ነገር እንዳልሆነ ሙሉ በሙሉ በጣም የሚያሳዝን ነገር መሆኑ እኔ አረጋግጫለሁ።
እነዚህ ጋዜጠኞች የቀረጿቸው ድምፆች፣ ያነሷቸው ስዕሎች ሁሉ እርሶ ቢሮ ውስጥ እያሉ እንዲሰረዙ ተደርጓል። በተለይ የወጣቶች ጉዳይ ተጠሪ የሆኑ ሰው፣ የወረዳው የጸጥታ ኃላፊ ነኝ ያሉ ሰው በተገኙበት ቦታና እንደውም እነሱ ራሳቸው ሁኔታውን እያጋጋሉ በደል እንዳደረሱባቸው ነው የሚናገሩት ጋዜጠኞቹ። በእርግጥ እርስዎን በግል በተመለከተ በተወሰነ ደረጃ ጥሩ አቀባበል እንዳደረጉላቸው ጥሩ ይናገሩ እንደነበረ ተናግረዋል። ነገር ግን ጥያቄዎቻቸውን እንዳልወደዱ እርስዎ ማለት ነው እንዳልወደዱና ይቆጡም እንደነበረ በየጣልቃው ተናግረው ነበረ። ይሄ ሁሉ እውነት አይደለም ነው የሚሉት።
ወጣቱ ክፍል በአስተዳደሩ ጽሕፈት ቤት አካባቢ የሆነ የሻይ ቤት ምናምን አለ። እዛ ሻይ እየጠጡ እየተጠቀሙ ነበር። አጋጣሚ ሆኖ ደግሞ ቁርስ ሰዓታችን ነው እነሱ የገቡ። የጸጥታ ኃላፊው ማንም ሰው አልነካም። ብዙ ሰው ተነስተው ለምንድን ነው ጋዜጠኞቹ በጉሽ ሳይ ነው ወይ ብሎ ሰምተው ሲመጡ የጸጥታ ኃላፊ ተነሳና አይ እዛ መሄድ አትችሉም፣ ወደዛ መሄድ አትችሉም እና ጉሽ ሳይ የሚለው ነገር እሱን ለራሱ የሚማታበት ጉዳይ ስለሚኖር እሱ ጋር አነጋገራል። እነዚህ ሌሎች ሰዎች ናቸው፣ ጋዜጠኞች ናቸው። ነጻነታቸው የተረጋገጡላቸው ሰዎች ስለሆኑ ማንም አይነካቸውም። እንደውም እንደዚህ እነሱን ለመንካት አሳብ ያለው አንድም ወጣት አልነበረም። በወቅቱ ወጣቶቹ መረጃ ለመጠየቅ ብሎ ነው የመጡ እንጂ ጋዜጠኞቹ ለማስረበብ ሌላ ነገር ለማድረግ አይደለም። አሁንም ቢሆን ሌላ ጋዜጠኛ ቢመጣ አሁን ምን የመሰለ አቀባበል እንደሚያደርጉ እኔም ስለማውቀው እዛ ላይ ያለው ነገር ማንም የነካቸው ሰው የለም። አሁን የሚባሉ ነገሮች በሙሉ አየር ላይ እንለቃለን እንደዚህ የተባሉ ነገሮች በሙሉ ለእኔ መጀመሪያ እንዳልኩ ቅድም ለእኔ አዲስ የሆነ ነገር ነው። ምክንያቱም ልክ እዚህ ሲሄዱ በሰላም እንዲሄዱ እና የሄዱበትን እኛ እዛ እንዳትገቡ ብለን ስንከላከላቸው እዛ የሆነ የተደበቀ መረጃ ኖር አይደለም። የእኛ ክርክር እኮ ህጋዊ በሆነ መንገድ ነው እኛ ግለሰቡን የከሰስን የምንሄደው። ነገር ግን ሌላ አካባቢ ጉዳዩ ባላንስ ለማድረግ የሚመጣ ሰው ካለ እነሱም እንደ ጠላት አድርገን መውሰድ አንችልም። እነሱ ግን ተመልሶ አዲስ አበባ በሚገቡበት ሰዓት እኛ እንደ ጠላት አድርገው ሲፈናችሁ ሌላ በቃ በአሁኑ ሰዓት በማንኛውም ሰው ልጅ ላይ የማይባል ነገር በቃ ሌላ ዘለፋ፣ ስድብ፣ ምናምን ሁሉ ሰንዝሮብኝ ቢሆንም እኔ አስተዳደር አካል ስለሆንኩ እንደፈለጉ መናገር የሚፈልጉ ነገር መናገር ይችላል። ምክንያቱም የፈለጉበት ነገር ስላልተሳካላቸው ተናዶ ሄዱ ሊሆን ይችላል እንጂ ማንም ደብድቦናል፣ አሳስሮናል። የመጡበት እኮ ሰኞ ቀን ነው። ከአዲስ አበባ የመጡ አዲስ ጋምቤላ ያረፉ ይሁድ ነው። ሰኞ ጠዋት እኛ ጋር መጡ። ልክ ከዚህ እንደሄዱ ሮብ ዕለት አዲስ አበባ ገብተናል ብሎ ነው የደወሉልኝ። እዚህ ጋር ታስሮ አንድ ቀን አድሯል ውሏል የሚባለው ነገር ከእውነት የራቀ መሆኑ የትም አካባቢ የማይከሰት ነገር በመሆኑ እና ካስፈለገ ሌላ አካል መጥቶ እዚህ ማረጋገጥ የሚችልበት ሁኔታ አለ። ሌላ ከዚህ ጋር ልዩ የሚያደርገው እኛ ያለንበት የአካባቢ ማህበረሰብ ብቻ አይደለም። ከተለ አካባቢ የመጡ የኢትዮጵያ ዜጎች በሙሉ እዚህ የሚገኙበት ስለነበረ እና ቢሮ አካባቢው ደግሞ አበሻ ጠቅላላ የኦሮሞ፣ ትግሬ፣ አማራ ሁሉም የኢትዮጵያ ብሔር ብሔረሰቦች እኛ ጋር አብሮ የምንሰራ ባለሙያ እና ሰራተኛ ስለሚኖር ይህን ነገር ስናደርገው እነዚህ ባለሙያዎች አይተው ከሆነ መጥቶ መጠየቅ ይችላሉ። እና በአጠቃላይ እኛ ጋር አንድም የተከሰተ ነገር እንደሌለ እና አሁንም የእኛ ክርክር ከባለሀብቱ ጋር እንደሆነ እና ከጋዜጠኞች ጋር ምንም ነገር እንደሌለን እኔም እዛ ደርሶ ቢሳደቡም ከእኔ ጋር ምንም ጉዳይ እንደሌላቸው ሙሉ በሙሉ የኔ ሀሳብ የገለጽኩላቸው ነው የነበርኩና ምንም ችግር እንዳልተፈጠረ ነው እኛ አካባቢ።
አቶ ኡክሪ፣ እኔ ጋምቤላን አውቃታለሁኝ። እኔ ራሴ የጋምቤላን ሕዝብ አውቃለሁኝ። ከባለስልጣኖችም ጋር እንደ ጋዜጠኛ ከዚህ በፊት ብዙ ጊዜ ተነጋግሬ አውቃለሁኝና በእውነቱ ይሄ ሁኔታ ጋዜጠኞች ላይ ተፈጠረ ሲባል በጣም ነበር ያዘንኩት። ምክንያቱም አንደኛ ጋዜጠኛ ማለት ህዝብ ማለት ነው። ህዝብ የሚፈልገው ነገር ነው የሚያቀርበው። ጥሩም ሆነ መጥፎም ሆነ የልማት ስራም ተካሄደ የጥፋት ስራም ተካሄደ ጋዜጠኛን ማክበር ማለት ህዝብን ማክበር ማለት ነው። የህዝብ አንደበት ነውና እና እርሶ በቢሮ አካባቢ በግል በራስዎም ባይሆን እንደዚህ አይነቱ አስተሳሰብ በተለይ ደግሞ ከሙስና ጋር ከጥፋት ጋር ግንኙነት ያላቸው ሰዎች ካሉ ያ ሁኔታ ወደ ህዝብ ጆሮ እንዳይደርስ ወደ ህዝብ አይን እንዳይደርስ ወደ መንግስትና የተለያዩ አካላት እንዳይደርስ ሊያደርጉ የሚችሉ አይኖሩም የኔ ቢሮ የጸዳ ነው የሚል እምነት አለዎት?
አዎ ይሄ ጉዳይ አሁንም ቢሆን አሁንም የኛ ክርክር እየተደበቀ አይደለም። እንዳልኩ ከጋዜጠኛ ጋር ምንም ነገር እንደሌለን እኔ ሙሉ በሙሉ ማረጋገጥ እችላለሁ። ግን የኛ ክርክር አሁንም ቢሆን የወረራ አስተዳደር ክርክር ሳይሆን በገግባ ጉዳዩ እንድታይልን የሚመለከቱ የጊዜ አካላት ጠይቀናል። ያ ከማን ጋር ነው? ደን ከጨፋጨፈ ጋር ነው። የደን አዋጅን መሰረት በማድረግ የአካባቢ ማህበረሰቡን በዚህ ደን ዙሪያ ላይ ለወደፊቱ የዕጣ ፈንታቸው ምን ይመስላል በሚል በእኛ ጊዜ ያለው የተጨፈጨፈ ያለው ደን ወደ ሌላ አቅጣጫ እንዳያስገባ እና የአየር ለውጥ ምናምን ችግር እንዳይፈጠር ለወደፊቱ ያን ጉዳይ መሰረት ያደረገ ነው እንጂ የእኛ ክርክር አሁንም ቢሆን ጉሽ ሳይ ባለበት ባይደባበቅም መጥቶ እዚህ ግልጽ በሆነ መልኩ የራሱ ሀሳብ ቢያቀርብና እኔ ያደረግኩ ይሄ ነው ብሎ የሚመለከተው ክፍል ሄዶ ቢከራከር፣ ምክንያቱም እዚህ ጋር የመጀመሪያ ፍርድ ቤት አለ፣ ከፍተኛ ፍርድ ቤት አለ የዞኑ፣ ከዛ አልፎም የክልሉ ጠቅላይ ፍርድ ቤት አለ ወይ ሰበር ፌዴራል ጠቅላይ ፍርድ ቤት ቢሄድም ያለው ነገር ማሰማት ይችላል። ነገር ግን ወደዛ ሳይሄድ ወደ ሌላ ነገር ሄደው እኛን በማስፈራራት ለጋዜጠኞች ወረዳ በማስፈራራት ቢንቀሳቀስም ምንም ችግር የለም በማለት እኛ በዚህ አግባብ ክርክራችን ይቀጥላል ያልነው ጋዜጠኞች ቢመጡ ማንም እንደማይነካቸው ቀደም ብለን የተዘጋጀንበትና ከዚህ በፊትም ያልተፈጸመ አሁንም ያልተፈጸመና ለወደፊቱ የማይፈጸም ነገር ሆኖ ስለምናውቀው በዛ ጠንቅቀን ስለምናውቀው ማንም የተነካ ጋዜጠኛ እንደሌለ ሙሉ በሙሉ እኛ እያሰማን ስለነበረና በአካባቢ ያለው ማህበረሰብ በዚህ ጉዳይ ላይ ምንድን ነው የሚሰማቸው የሚለው ነገር ጋዜጠኛ ብንነካ እኮ እንኳን ሌላ ከአካባቢ የሚመጣ የኔ አባት ራሱ የኔ እናት የኔ ወንድም ተነስቶብኝ ለምንድን ነው ጋዜጠኛ እንደዚህ የምታደርጉ ብሎ መከራከር የሚጀምረው ከአካባቢ ማህበረሰብ ነው። እነሱ ስላልሰመኩ ግን እነሱም በሰላማዊ መንገድ ተቀብለን ስለሸኘናቸው አንድም ሰው አሁን በአሁኑ ሰዓት ይሄ ጉዳይ ትላንት ራሱ እኮ በፌስቡክ በተለያዩ ሚዲያ አካላት ስለቀቡ ማህበረሰቡ ያቡ ወረዳ ግር ብሎ ነው እንዴት ይሄ ነገር መቼ ተፈጸመ እያሉ ቢሮ ደረጃ የነበሩ ጥሩ የሚሆነው ቀኑ ሰኞው ነው። በቃ ሁሉም ሰራተኛ ባለበት ነው ቢሮ ባለበት ሰዓት ነው ይህ ነገር እንዴት ተፈጸመ የነበረው ሁኔታ እንደዚህ አይደለም እያሉ ማህበረሰቡ በአሁኑ ሰዓት በዚህ ጉዳይ ላይ የራሱ ሀሳብ እንዴት አድርገን ነው የኛ ሀሳብ ለሌላ አካል ማሰማት የምንችለው የሚለው ሚዲያ አካላት ሁሉ እኮ መጥተው እዚህ ቢጠየቁ ሙሉ በሙሉ የነበረው ሁኔታ ቁጭ ማለት ይችላሉ።
አስተዳዳሪው አቶ ኡክሪ ኡመድ አቦቦ ወረዳ ውስጥ የተሰማሩና ነዋይ እያፈሰሱ የሚገኙ ባለሀብቶች ባነሷቸው ቅሬታዎች ላይም ተጨማሪ መልስ ሰጥተዋል። በከተማቸው እንዲያውም በራሳቸው ጽህፈት ቤት ውስጥ በጋዜጠኞች ላይ ተፈጽሟል የተባለውን ወከባ ጉዳይ በቅርብ ይዘው እየተከታተሉ ካሉ አካላት መካከል የሰብአዊ መብቶች ጉባኤ ይገኝበታል። ተጠባባቂ ዳይሬክተሩን አቶ ቢንያም አባተን ትናንት በስልክ አገኘቻቸው ነበር።
ትናንትና ሐሙስ ነው በተለያዩ የሚዲያ አካላት የተጫጩ 8 የጋዜጠኛ ቡድን አባላት ጋምቤላ በስራ ሂደው ደረሰብን ያሉትን ማዋከብ ስራ እንዲሁም አንደኛውም ምዝገባ ተፈጽሞበታል። እሱን አቤቱታ አቅርበውልን እሱን በማጣራት ላይ ነው የሚገኘው። ተመግቡ
ወደ ክልሉ ሲያደረጋችሁት እንቅስቃሴ አለ?
አዎ፣ ወደ ክልሉ ሙከራ አድርገናል ለማግኘት። በእርግጥ አንድ ልከውልናል። ሱማዊ ልማደለም በደንብ አላጠና ነው። ኦፊሻል የሆነ ምላሽ እንዲፈጽምም ጠይቀናቸው ኦፊሻል የሆነ ምላሻቸው እየጠበቅ ነው።
ጋዜጠኞቹን አነጋግራችኋቸዋል? በተናጠል
እንግዲህ አሁን ደረጃ የለኝ። መርማሪዎቹ ነው ቃሎች የተቀበሏቸው። ከነሱ ከተቀበሉት አንዳንድ ቃ የሰጡትን ቃሎችን ለማየት ሞክር ያለው በዛ ላይ አንስሳ ጋዜጠኛ ተጸያፊ ስድብ ተደረሰባት ማመሰቀም ረጃ ያሳያል። አንደኛውም ጋዜጠኛ ድብደባ እንደተፈጸመበት ገልጿል። በአጠቃላይ ለአራት ሰዓታት ያህል በፖሊስ ጣቢያ ውስጥ አግተዋቸው እንዳቆዩና እዛው ደረሰ የተባለውን ጥፋቶች የመዘገቡባቸውን ሰነዶቻቸውንም እንደተቀሙ እንዲሁም በድርድር ስለዛ ጉዳይ ምንም አይነት ዘገባ እንዳያቀርቡ ቃል አስገብቷቸው እንደለቀቋቸው በተመዘ ያቀረቡት አቤቱታ ያሳያል።
መቼ ያልቃል ይሄ ማጣራታችሁ አቶ ቢንያም?
አሁን ኮሚኒኬሽን ታይተናል። እንዳን ማሳወራ ባንዳት ኮንታክት እየፈጠረ ነው። ስለዚህ ባንክ የነሱ እንደፈጠም ታይ ነው ማክሲሙም ኮሚኒኬሽን ተሳለም ብለን አስባለን። ሰልጣኝ ከማን ነው ስለሆነ እና ሊያሽለፈቱም ይችላሉ።
የተሳካና የተሳለጠ ግንኙነት ያለው ህብረተሰብ ለመፍጠር በነጻነትና በኃላፊነት ስሜት የሚንቀሳቀሱ መገናኛ ብዙሃንና ጋዜጠኞቻቸው ያለ ስጋት ያለመሸማቀቅና ያለጥቃት መስራት ያለባቸው የመሆኑ ጉዳይ ጥፋትን ለመደበቅ ከሚታቱ ወገኖች ውጪ አጠቃላይ ስምምነት ያለው ሐሳብ ነው። ማህበራዊ ህጸጾችንና በግላጭና በስውር በህዝብ ላይ የሚፈጸሙ በደሎችን ጥፋቶችንና ወንጀሎችን ለማጋለጥ የህዝብ አይንና ጆሮ ሆነው የሚሰሩ በተለያዩ የስልጣን እርከኖች ላይ ያሉ ባለስልጣናትንም ሆነ በማህበራዊው መስተጋብር ውስጥ መሪ ተዋንያን የሚባሉ አካላትን በማያቋርጥ ተጠያቂነት ለሚይዙና ግልጽነትን ለማስፈን ለሚታትሩ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ተገቢ ጥበቃ እንዲደረግ ዓለም አቀፍ የሰብአዊ መብቶች ቃፊሮችና የጋዜጠኞች ደህንነት ተሟጋቾች የዕለት ተዕለት ጉትጎታ ነው። ወደ ፌደራሉ ጠቅላይ አቃቤ ህግ ወደ አቶ ብርሃኑ ጸጋዬ ደውዬ ያነጋግራቸዋለሁ። ጉዳዩን በቅርብ ተመልክተው ሐሳባቸውን ሊያካፍሉኝ ለተነገ በስቲያ ሰኞ ቀጠሮ ይዘናል። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል፣ የጋዜጠኞች ደህንነት ተሟጋቹ ሲፒጄ እንዲሁም የኢትዮጵያ የሰብአዊ መብት ኮሚሽን፣ ሌሎችም የመንግስት አካላትና ጋዜጠኞች ራሳቸውም አሁን ካለው የኢትዮጵያ ሁኔታና የመገናኛ ብዙሃኑ ይዞታ ጋር ያዛመዱ የሚሉትን እንዲሁም የአቦቦን ኢንቨስተሮች ዝርዝር አቤቱታዎችና የወረዳውን አስተዳደር የሚመለከታቸውን የክልልና የፌደራል መስሪያ ቤቶች ተጠሪዎችን ምላሾች ይዤ በቀጣይ ዝግጅት አገኛችኋለሁ። ጤና ይስጥልኝ።